የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲ እንደ አውቶቡስ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ካቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬ አርብ ህዳር 24 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናች የይፋዊ ጉብኝት ለማድረግ ዛሬ አስመራ ገብተዋል።
በሌላ ዘገባ ጎንደር ዩኒቨርሲቲ በችግር ምክንያት የከፍተኛ ትምህርታቸውን መቀጠል ላልቻሉ ለ60 አካል ጉዳተኛ ተማሪዎች ነጻ የትምህርት ዕድል እየሰጠ መሆኑን የጎንደር ዩኒቨርሲቲ ገለጸ።
ማቴሪያሎች ወይም የትምህርት መርጃ ቁሳቁሶች በተገቢው ሁኔታ ተሟልተውልኛል።
አሁን ደስተኛ ሆኜ ነው መማራው። የወረዳ ቦታዎች እየሄድኩ ነው እና ካላተኞች እንዲማሩና ይሄን የኔን እድል ሆኖ እንደኔ ሆኖ በቃ ሌሎችንም እንዲደግፉ ነው ማድረግ የምፈልገው።
ሙሉ ዘገባውን ይዘናል። በሌላ ዘገባ ደግሞ ለካንሰር ህመምተኞች የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከአመት በላይ ያሳለፉትን ስቃይ የሚናገሩ ሁለት እናቶችን ለዛሬ ይዘንላችኋል። ያንዷን እናሰማችሁ።
ዶክተር እንደ ልብ የለም አነስተኞች ናቸው መሰል ዶክተሮች። በጣም መዛውም ተሰቃያቸው በረንዳ ላይ ወድጄ እንዳለ ስንት ነገር አየሁ። ተፋጠንኩ በላ
ሌሎችን ዘገባዎች ኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ የምሽቱ ዓለም አቀፍ ዜናዎችን ላስደምጣችሁ። ጽዮን ግርማ ተመልሼ መጥቻለሁ። የዩናይትድ ስቴትስ 41ኛ ፕሬዝዳንት የነበሩት የጆርጅ ኸርበርት ዋከር ቡሽ አስክሬን ዛሬ ሰኞ ህዳር 24 2018 ዓ.ም አንስቶ በተወካዮች ምክር ቤቱ አዳራሽ ውስጥ ለተሰናባች ክፍት ሆኖ ይቀመጣል ተብሏል። አድማጮች የዚህን ዜና ዝርዝር ወደ በኋላ ላይ ይዘን እንመለሳለን። የናይጄሪያው ፕሬዝዳንት መሐመድ ቡሃሪ በማህበራዊ ሚዲያ ላይ ሞተዋል በሚል የተናፈሰውን ሐሜት አስተባበሉ። ሞተ ያሉት ማይሞችና አረመናውያን ናቸው ሲሉ ወቅሰዋል። እንግሊዝ ውስጥ ለአምስት ወራት በሕክምና ላይ የቆዩት ፕሬዝዳንት ቡሃሪ ሞተዋል፣ በቦታቸውም ፍጹም እርሳቸውን የሚመስል ሱዳናዊ ተተክቷል እየተባለ የተነዛውን አሉባልታ ጨርሶ ሐሰተኛ መሆኑን ትላንት እሁድ ፖላንድ ውስጥ በዳያስፖራ ለሚገኙ የአገራቸው ተወላጆች ተናግረዋል። ካቶቪስ በመትባለው የፖላንድ ከተማ ከዛሬ ጀምሮ ለመጪዎቹ 2 ሳምንታት በሚካሄደው 24ኛው የዓለም አየር ንብረት ጉባኤ ላይ ለመሳተፍም ፖላንድ ገብተዋል። እኔ የኡነቱ ራሴ ነኝ ይሄው አረጋግጥላችኋለሁ ሲሉ የመሐልና ያህል በኔ ሁንባችሁ ያሉት ቡሃሪ በቅርቡም 76ኛው የልደት ቀኔን አከብራለሁ እንዲሁም ጠንካራ ሆኜም እቀጥላለሁ ብለዋል። ብዙ ሰዎች እኮ ታምሜ ሳለው ሞቴን ተመኝተው ነበር። አንዳቸውም እንዲያውም ሞቷል ብለው በማመናቸው ወደ ምክትል እየሄዱ ለምክትልነት እንዲያጫቸው አመልክተዋል ማለታቸውን ቃል አቀባያቸው ባወጡት መግለጫም ተቆመዋል። የፈጠራ ወሬው የተናፈሰው ቡሃሪ በህመም ምክንያት በአውሮፓውያን የዘመን አቆጣጠር በ2017 ዓ.ም አብዛኛውን ጊዜ በሎንደን በህክምና ማሳለፋቸውን ተከትሎ እንደሆነ ታውቋል። ከወላጆቻቸው ተለይተው ብቸኛ የሆኑ ፍልሰተኞች ህጻናት ለወሲባዊ ጥቃትና ለጾታዊ ወከባ የተጋለጡ መሆናቸውን ከዓለም አቀፍ ቀይ መስቀል ፌዴሬሽንና ከቀይ ጨረቃ ማህበራት ይፋዊ የሆነ መግለጫ አመለከተ። ቤተሰብና የወላጆች ጥቃት የሌላቸው ህጻናት ብቻቸውን ወደ ፍልሰት ሲገቡ በዓለማችን ከፍተኞቹ ተጠቂዎች እነርሱ ናቸው ይላል መግለጫው። በየመን ሽምቅ ተዋጊዎች ይዞታ ስር ባለችው ሰና የሚገኙ የሁቲ ቁስለኞች ተዋጊዎች ስዊድን ሊካሄድ የታቀደው የሰላም ድርድር ከመጀመሩ አስቀድሞ እንዲወጡ እየተደረገ መሆኑ ታውቋል። አድማጮች ለሰዓቱ ያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
Gabina VOA, let's cross boundaries together.
Mm-hmm. በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናጂ ይፋዊ ጉብኝት ለማድረግ ዛሬ አስመራ ገብተዋል። ሚኒስትሩ አስመራ አየር ማረፊያ ሲደርሱ የአሜሪካ ኤምባሲ ከፍተኛ ኃላፊዎችና የፕሬዝዳንት ኢሳያስ ልዩ አማካሪ አቶ የማነ ገብረአብ ተቀብለዋቸዋል። ሚኒስትር ቲቦር ነገ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ሁለቱን ሀገሮች በሚመለከቱ ጉዳዮች ላይ እንደሚነጋገሩም ታውቋል። ሚኒስትሩ በኢትዮጵያ ያደረጉትን ጉብኝት ጨርሰው ነው ወደ አስመራ የመጡት። የዚህን ዝርዝር ዘገባ እንደደረሰን ይዘን እንመለሳለን።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ደግሞ እናልፋለን። የዩናይትድ ስቴትስ 41ኛ ፕሬዝዳንት የነበሩት የጆርጅ ኸርበርት ዋከር ቡሽ አስክሬን ከዛሬ ሰኞ ህዳር 24 2018 ዓ.ም አንስቶ በተወካዮች ምክር ቤት አዳራሽ ውስጥ ለተሰናባቾች ክፍት ሆኖ እንደሚቀመጥ ተገልጿል። ሰለሞን አባተ ዝርዝር ዘገባውን ሊያደርሰን ስቱዲዮ ይገኛል።
ለፕሬዚደንት ጆርጅ ኸርበርት ዋከር ቡሽ ብዙ ሙገሳ፣ በጎ ቃላትና የህይወታቸው መዘክር እየወረደላቸው ነው። በዋሽንግተን ዲሲ ጊዜ ዛሬ ተስያት አንስቶ እስከ ከነገ በስቲያ ረቡዕ ረፋድ ድረስ በተወካዮች ምክር ቤቱ ዋና እልፍኝ በሚያርፈው አስክሬናቸው በሚገኝበት ሳጥን አጠገብ ባለሥልጣናቱና ማንም ክብሩን ሊቸራቸው የሚሻ ሁሉ እያለፈ ይሰናበታቸዋል። ከነገ በስቲያ ረቡዕ በመላ ዩናይትድ ስቴትስ ብሔራዊ የሐዘን ቀን ሆኖ እንዲውል መንግሥቱ አውጇል። ፌዴራል መስሪያ ቤቶች ሁሉም ዝግ ሆነው ይውላሉ። ያኔ አሜሪካ በዋሽንግተኑ ብሔራዊ ካቴድራል በሚካሄድ ሥነ ሥርዓት 41ኛውን ፕሬዚደንቷን ትሸኛለች። በማግስቱ ሐሙስ አስከሬናቸውን ጭና ዛሬ ወደ መናገሻይቱ ዋሽንግተን ዲሲ እየበረረች ያለችው ኤርፎርስ ዋን ፕሬዚደንታዊ አይሮፕላን ወደዚያው ወደ ሀገራቸው ወደ ቴክሳስ ይዛ ትመለስና ሥርዓተ ቀብሩ በስማቸው በሚጠራው ፕሬዚደንታዊ ቤተ መጻሕፍታቸው ይፈጸማል። ስለ ፕሬዚደንት ቡሽ ሰሞኑን ብዙ መልካም መልካም ቃላት የተናገሩት ፕሬዚደንት ዶናልድ ትራምፕና ቀዳሚቱ እመቤት ሜላኒያ ትራምፕ ከነገ በስቲያው የብሔራዊ ካቴድራል ሥነ ሥርዓት ላይ እንደሚገኙ ተነግሯል። ስለ ፕሬዚደንት ቡሽ በዩናይትድ ስቴትስም በዓለም ዙሪያም ብዙ እየተነገረ ነው። የቀድሞ የውጭ ጉዳይ ሚኒስትር ጄምስ ቤከር ደርሶ ጉራ የማይዳዳቸው ታላቅ መሪ ብለዋቸዋል።
He didn't blow his own horn. One of his wonderful character traits was to let other people take
ጥሩምባ ጨርሶ አይነፉም ነበር ብለዋል ቤከር። ከባህሪያቸው የላቁ ማሳያዎች መካከል አንዱ እርሳቸው ራሳቸው አስበው በአፈጻጸሙም ውስጥ ስለተሳተፉበት ተግባር ሙገሳውን ሌሎች እንዲያገኙ ነው የሚያደርጉት። በእውኑ ቡሽ ስራቸው ብዙ ትርፍና መዘዝም ያለው ልዩ ፕሬዚደንት ናቸው ብለዋቸዋል ሚስተር ቤከር። የመከላከያ ሚኒስትርና ምክትል ፕሬዚደንት መሆነው ያገለገሉት ሚስተር ዲክ ቼኒም ሚስተር ቡሽ ስለ ወታደራዊ ጉዳዮችና ዓለም አቀፍ ሶችም የጠለቀ ዕውቀት የነበራቸው ታላቅ መሪ ነበሩ ብለዋቸዋል። ፕሬዚደንት ጆርጅ ኸርበርት ዋከር ቡሽ በ94 ዓመት ዕድሜያቸው ያረፉት የከትናንት በስቲያው አርብ ነበር።
ሰለሞንን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ጎንደር ዩኒቨርሲቲ በችግር ምክንያት የከፍተኛ ትምህርታቸውን መቀጠል ላልቻሉ ለ60 አካል ጉዳተኛ ተማሪዎች ነጻ የትምህርት ዕድል እየሰጠ መሆኑን ዩኒቨርሲቲው አስታውቋል። ከ60ዎቹ ውስጥ 40ዎቹ ሴቶች ናቸው። በመጀመሪያና በሁለተኛ ዲግሪ እየተማሩም ነው። በዘንድሮ ዓመት ኢትዮጵያውያኑ ብቻ የተቀበሉ ሲሆን በሚቀጥሉት 10 ዓመታት ለ450 በምስራቅ አፍሪካ ለሚገኙ ችግር የአካል ጉዳተኞች ተጠቃሚ የሚያደርግ ፕሮግራም እንዳላቸውም ፕሬዝዳንቱ ተናግረዋል። የሁለተኛ ዓመት የሕግ ተማሪ የሆነው ወጣት ገብረ ኪዳን ሽባባው ትምህርቴን ሳጠናቀቅ ለአካል ጉዳተኞች የተነፈጉ መብቶች ላይ እሰራለሁም ይላል። አስቴር ምስጋናው ዝርዝሩን ከባህር ዳር አድርሳናለች።
የጎንደር ዩኒቨርሲቲ ከሀገር ውስጥም ሆነ ከውጭ ሀገር ካሉ የበጎ አድራጎት ተቋማት ጋር በመሆን በችግር ምክንያት የከፍተኛ ትምህርታቸውን መከታተል ላልቻሉ አካል ጉዳተኛ ተማሪዎችን ነጻ የትምህርት ዕድል እየሰጠ ይገኛል። በዚህ ፕሮግራም አሁን 60 ተማሪዎችን በመጀመሪያና በሁለተኛ ዲግሪ ሙሉ ወጪያቸውን ሸፍኖ እያስተማረ ይገኛል። ለዚህ ምስክር ደግሞ የሁለተኛ ዓመት የሕግ ተማሪ የሆነው ወጣት ገብረ ኪዳን ሽባባው አንዱ ነው።
12ኛ ክፍል ሀገር አቀፍ ፈተና ከተፈተንኩኝ በኋላ ውጤቴ በጣም ጥሩ ነበር። በተጨማሪም ደግሞ በጎንደር ዩኒቨርሲቲ ስኮላርሺፕ ፕሮግራም ውድድር አዘጋጅቶ ነበርና የዛም ውድድር እድለኛ ነበርኩኝ። እድለኛ ከሆንኩ በኋላ ወደ ጎንደር ዩኒቨርሲቲ ስመጣ የተደረገልኝ አቀባበልና ምቹ ሁኔታ በጣም ደስ ይል ነበር። ግቢ ከገባሁ በኋላ ማቴሪያሎች ወይም የትምህርት መርጃ ቁሳቁሶች በተገቢ ሁኔታ ተሟልተውልኛል። በግል ላፕቶፕ ተሰጥቶኛል፣ አይሲ ሪከርደር፣ ስሌት ስታይለስ፣ ብሬል። ከመደበኛ የትምህርት ሰዓት ውጪ እሁድ፣ ቅዳሜ የተለያዩ ስልጠናዎች፣ ኮሙኒኬሽን ማለት የቋንቋ ክህሎታችንን ከፍ ለማድረግ ስልጠናዎች ተሰጥቶናል። 4780 ብር አካባቢ በወር አገኛለሁኝ፣ ይከፈለኛል። ከዛም በተጨማሪ ሌሎች በርካታ ድጋፎች ይደረጉልኛል።
ፕሮግራሙ ትኩረቱን በችግረኛ አካል ጉዳተኛ ተማሪዎች ላይ ያተኩር እንጂ በተለይ ለሴቶች ልዩ ትኩረት ሰጥቷል። 60% የድሉ ተጠቃሚዎች ሴቶች ናቸውና።
ስሜ ቤተልሔም አወቀ ባላለሁኝ። ያው ጎንደር ዩኒቨርሲቲን ያሳደገኝ እና ጎንደር ዩኒቨርሲቲን ደግሞ ማመስገን ፈልጋለሁኝ። ምክንያቱም እዛ ጎንደር ዩኒቨርሲቲ ባላልክና እንድማል ኑሮ ይሄን እድል ማግኘቻ ተምሬ ዛሬ ዩኒቨርሲቲ አልገባም ነበረ። አሁን ሁለተኛ ዓመት የህግ ተማሪ ነኝ። ከ300 በላይ ምናምን አካል ጉዳተኞች ተማሪዎቹ ተወዳድሬ አንደኛው አልፌ እዚህ ደረጃ ደረስኩኝና ኮምፒውተር ተሰጥቻለሁ፣ ላፕቶፕ አለኝ፣ እዛም አልፎ ደግሞ ብር የኪስ ብር አለኝ እና እሱ የተደረገልኝ ነው። ብሩ እስከ በኢትዮጵያ ሲመነዘር 4700 ምናምን ብር እስከ 800 ባለው ብር ነው። የትምህርት እድልም አግኝቻለሁኝ። ሳይክል ዊንቸርም ያው ተሰጥቻለሁ፣ ተገዝቶልኛል፣ ተሰጥቻለሁኝ። እና ያው አሁን ደስተኛው ነኝ መማራው ወረዳ ቦታዎች እየሄድኩ ነው እና አካል ጉዳተኞች እንዲማሩና ይሄን የኔን እድል ሆኖ እንደኔ ሆኖ በቃ ሌሎችንም እንዲደግፉ ነው ማድረግ የምፈልገው።
የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር ደሳለኝ መንገሻ ፕሮግራሙ ባለፈው አመት 20 በክልሉ ያሉ ተማሪዎችን በመቀበል የጀመረ ሲሆን ዘንድሮ 40 በመላ ሀገሪቱ ያሉ ችግረኛ የአካል ጉዳተኛ ተማሪዎችን መልምለን እያስተማርን ነው። እቅዳችንም ወሰን ተሻጋሪ ነው ይላሉ።
እንግዲህ እቅዱ እንጂ 450 ነው በአስር አመት ውስጥ። አሁን ሁለተኛ አመታችን ነው። ይሄን አመት ጨምሮ ለሚቀጥሉ 9 አመታት 450 አካል ጉዳተኞች ኢትዮጵያን ብቻ ሳይሆን ወደ 90 የሚሆኑትም ከደቡብ ሱዳን፣ ከሶማሊያ እና ከጅቡቲ አሁን ደግሞ እንግዲህ ከኤርትራ ጋር በነበረው እንትን ከስደተኞች ጋር ካሉ እንወስዳለን የሚል ነበር። አሁን ባለው ሀገራዊ ግንኙነት መሰረት ከኤርትራ እንወስዳለን። በዋናነት ግን አብዛኛው ተማሪዎች ተጠቃሚ የሚሆኑት ኢትዮጵያ ውስጥ ሆነው እንዳልኩት በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካም የሚዘልቅ ፕሮግራም ነው አሁን የዘረጋነው ለሚቀጥሉት 10 አመታት።
ዶክተር ደሳለኝ ስለመልመላው ሲናገሩ በመገናኛ ብዙሃንና በማህበራዊ ሚዲያ ማስተዋቂያዎችን እናሰራጫለን፣ ጥሪውን ሰምተው ለመጡ ደግሞ በገለልተኛ አካል ቤት ለቤት በመዞር ግምገማ ካካሄድን በኋላ ምርጫ እናካሄዳለን ብሏል።
እንግዲህ በኢትዮጵያ የትኛውም ክልል ላይ ዞረው ነው ይሄ ግብረ ኃይል የሚሰራው ማለት ነው። ሐረርም ይሁን ጅማም ይሁን መቀሌም፣ ጎንደር፣ ባህር ዳር የትም ቦታ ይሄዳሉ። የሚኖሩትንም ህይወት ከዛው ከቤተሰባቸው እንዳሉ ነው። ምክንያቱም የቤተሰብ ኢኮኖሚውን አካል ጉዳተኝነታቸው ብቻ ሳይሆን ቤተሰቦቻቸው እነዛን አካል ጉዳተኞች መደገፍ የሚችል ቤተሰብ ይኖራል ላይኖር ይችላል። ስለዚህ የቤተሰባቸውን ኑሮም አይተው የሚሞሉ ፎርማቶች አሉ፣ እነሱን ነው ይዘው የሚመጡት። በዚህ መሰረት አምና 20 ልጆች ተቀብለን እያስተማርን ነው። በዚህ አመት 40 ልጆች ተቀብለናል። 30ዎቹ ለቅድመ ምረቃ ነው፣ 10ዎቹ ለድህረ ምረቃ ነው። በድምሩ 60 ተማሪዎች አሁን በትምህርት እየጀመሩ ነው ማለት ነው።
በመጨረሻ የድሉ ተጠቃሚ የሆነው ወጣት ገብረ ኪዳን የሚናገረው አንድ ቁም ነገር አለ።
ይሄንን ድጋፍ ተጠቅሜ ለሀገሬ ትልቅ አስተዋጽኦ በተለይ 17.6% የሚሆነው ከቶታል ፖፑሌሽኑ የሚሆነው አካል ጉዳተኛ እንደመሆኑ መጠን እነዚህ ወገኖች ላይ ትልቅ አዎንታዊ የሆነ ለውጥ ለማምጣት የራሴን አስተዋጽኦ ለማበርከት ትልቅ ህልምና ፍላጎት አለኝ። እኔ የማያቸው የክፍተቶች ለምሳሌ በህገ መንግስቱ ማለት በ19 ኮንስቲቱሽን ላይ ስለ ዲሴቢሊቲ የሚያወራ የትኛውም ፕሮቪዥን የለም። ከ106 አንቀጾች አካል ጉዳተኞችን የሚመለከት ጉዳይ አልተነሳም እና ለአካል ጉዳተኞች ቦታ እንዳልተሰጠና ተገቢው ትኩረት እንዳልተሰጠ ነው የሚያሳየው። የህግም ተማሪ እንደመሆኔ መጠን የትኛውም አይነት አዋጅ ሲወጣ አካል ጉዳተኞችን ታሳቢና ተጠቃሚነትን ሊያረጋግጥ በሚችል መልኩ መሆን እንዳለበት የራሴን አስተዋጽኦ አበረክታለሁ ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን ነው የምናልፈው። አንድ የካንሰር ጨረር ማከሚያ ማዕከል ለመቶ ሚሊየን የካንሰር ታማሚዎች የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከአመት በላይ ያሳለፉትን ስቃይ የሚናገሩ ሁለት እናቶችን ለዛሬ ይዘንላችኋል። የጥቁር አንበሳ ሆስፒታል ጉዳዩ ከአቅሜ በላይ ነው ይላል። ማስፋፊያ ይሰራል ከተባለ እንኳን 12 አመት ሆኖታል ብሎናል። ጤና ጥበቃ ሚኒስቴር ደግሞ ፕሮጀክቱ ተጀምሯል፣ ማሽኑ ተገዝቷል፣ የዘገየው ግንባታው ነው ብሏል። ጽዮን ግርማ በተከታይ ክፍል አንድ ዘገባ ሁሉንም ተዳስሳለች።
ወይዘሮ ነጻነት ሲሳይ የ6 አመት ወንድና የ16 አመት ሴት ሁለት ልጆቻቸውን ባህር ዳር ጎረቤቶቻቸው ጋር አስቀምጠው አዲስ አበባ ናቸው። ምክንያታቸው ደግሞ የማህፀን ጫፍ ካንሰር ታማሚ ሆነው ለጨረር ህክምና ጥቁር አንበሳ ሆስፒታል ከሚኖሩበት ከተማ ተልከው ነው።
ስለዚህ የአዲስ አበባ ቀጠሮ ተሰጠኝ። ከአመት ከሁለት ወር በኋላ ደርሰሻል ተብዬ ከአመት ከሁለት ወር በኋላ ነው ቀጠሮ የደረሰኝ። እስከዛን ድረስ እኔ እየተሰቃየሁ ነበር። በጣም ይፈሴ ነበር። ህክምና በሰዓቱ በየቦታው ባለመኖሩ በጣም ተሰቃየሁ። አመት ከሁለት ወር ማለት በጣም ከባድ በበሽታ ላይ እየተሰቃየሁ እንትን በጣም ዕጣ ወረዱ መከራ ነው። ስቄት ብዬ እንደ ልብ የለም፣ ዶክተር እንደ ልብ የለም። አነስተኞች ናቸው መሰል ዶክተሮች። በጣም መዛውም ተሰቃያቸው። በረንዳ ላይ ወድጄ እንዳለ ስንት ነገር አየሁ። ተፋተንኩ በጣም።
የት ነው በረንዳ ላይ የወደቁት?
ሆስፒታል በረንዳ፣ ጥቁር አንበሳ ሆስፒታል በረንዳ ላይ እዛ ላይ ወድቄ ስንት ነገር አሳልፌ የመጨረሻ ላይ ነው ጨረር የበቃው።
ዝም ብለው ነው በረንዳ ላይ የተኙት የነበረው?
አዎ፣ ምንም ነገር የለኝም። ገንዘቤን ጨርሻለሁ በግል ህክምና። እዛም ደግሞ እንደገና ውጣ ውረዱ መከራ ነው። ሰኞ፣ ማክሰኞ፣ ሮብ ሲሉ የያዝኳትን ሳንቲሜን ጨረስኳት። ገበር
ምን ያህል
ግንቶችም ህይወታቸው አልፏል። ጥማት አለ በጣም በሽታው ደግሞ ምግብ ካልበላሽ ይጎዳሻል። ምግብ አይገኝም። ገንዘብ ደግሞ ከእጄ ስለሌለ የገዛን መብላት አንችልም። ምስግን ነው አጠቃላይ ብዙሀኑ አጠቃላይ ባህለ ያለው እየተመላለሰ ይታከማል። የሌለው ደግሞ እንደኔ እየወደቀ ምር ለመንገድ ያለለት ይተርፋል፣ ያላለለት ደግሞ ይሞታል።
ልጆቹት አሁን የያዘሎት የረዳውት ሰው አለ?
ምንም ምረዳኝ የለኝ። እግዚአብሔር እሱ ቤት ምንድን ያለ ብር እያዋጡ እየፈቅል ለወዛው ጎረቤት አስጠብቻቸው ይበጠው ነገር እንትን ነገር ጥናት ነገር ነበር የምሰራው እና ከመተዛዘር አንጻር አይዞሽ እኛ ዳቤ እየገዛን እየሰጠናቸው ነው ብቻ ንጽሽሎች ነው የለምድኛለ።
የት ነበር ጽዳት የሚሰሩት?
ጽዳት መንገድ ለመንገድ የሚነሳ ምናልባት በሚዲያ ኢትዮጵያ ከሆነ የየቤት እየተከተልች የች ማዳበሪያ ቤቶችን ነው ቆሻሻ እያነሳ የሚነሳ ቆሻሻ አለ። እሱ እንደ ማህበር ተደራጅተ ነው ሰራ ነበረ። እኔ ግን አሁን በበሽታ ይመስላል።
ይማራሉ?
ይማሩ ነበር። አሁን ግን የሚቋጠርልኝ የለም፣ ምሳ የሚያበላኝ የለም ብሎ አሁን እንግዲህ ተቋርጠዋል። እነሱ ማን ያቆየኛል እኔ ሰዲ ብዙም ምክር ብለኝ የለም ብሎ አሁን ስምንተኛ ክፍል ነበረ አሁን አቋርጣን ያለች።
ወይዘሮ ነጻነት የልጆቻቸው አባት ትተዋቸው እንደሄዱ ይናገራሉ። በህመም ላይ ችግር፣ በችግር ላይ ደግሞ በጊዜ ህክምና ለማግኘት ተደራርቦ እንዳጎሳቆላቸውም ይገልጻሉ። አሁን የጨረር ህክምና አግኝተዋል፣ ግን በጣም ስር ከሰደደ በኋላ በመሆኑ የመዳን ተስፋቸውን ቀንሶባቸዋል። የልጆቻቸው ነገር ደግሞ አሳስቧቸዋል። ሌላዋ የሶስት ልጆች እናት እንደሆኑ የነገሩኝ ወይዘሮ ባስሬ ፉፋ ህመማቸው ተመሳሳይ ነው።
ካሰላ ነው መጣው ለእኔ ስለምከፈኝ አሰላ ሆስፒታል እጄ ጥቁር አንበሳ ሂጂ ተባልኩና ተመርምሬ ምችል እዚህ ውጤት መጣና በሁለት ወር ተመለሰልኝ። ከዚያም በኋላ ቀጠሮ ተሰጥቶኝ ከቀጠሮ በኋላ 3 ወር 4 ወር ሲባል በሽታ ስሬ ሳይሰድብኝ እያልኩት ወደ 10 ወር ቁጭ አልኩት። ካሰላ ላይ እየመጣ እየተመላለስኩት መንገድ ላይ እያደርኩ በረንዳ እያደርኩት እየተሰቃየሁ 10 ሰደብኝ። በ10ኛ ወሬ ኦፕሬሽን ተደረግኩ። ኦፕሬሽን ተደርጌ ገብቼ አሁን ስመለስ ደግሞ ጨረር ተባልኩት። ጨረር እየወሰድኩ ነው፣ ግን እኔ መድኃኒት ማገኘት አልቻልኩም። ደሜ እስካሁን ድረስ እየፈሰሰ ነው። ምንም ሕክምናም በስራቱ ያገኘሁት ነገር የለም። በረንዳ ላይ ነው የሚያድረው፣ ለምኜ ነው የሚገባ። ጥቁር አንበሳ ነኝ። በዚህ ላይ ውሃ መከራ ነው። እዛ የምንታጠፍ የለም። አልጋ መከራ ነው። በረንዳ ላይ ነው የምናድረው። ትራንስፖርት ደግሞ የለንም። ከዛ እየመጣሁ ምን እያልኩት እየተሰቃየ በቃ ተሰቃይቼ እኮ ነው ይሄን አልባሱ ያገኘሁት። ዘመድ የለኝ፣ ምን የለኝ፣ እኔ ገንዘብ የለኝ፣ እየተሰቃየ ነው ያለሁት እስካሁን ድረስ። ሆስፒታል ስንመጣ በቂ ሕክምና አናገኝ ዶክተር የለም እየተባለ ከሀገራችንም ስንመጣ አንዴ መብራት ጠፍቷል ሲባል አንዴ ማሽን አንድ ነው ሲባል እየተሰቃየ ነው። አሁን በአስራ ሁለት በቀደም መብራት ላይ ተበላሽቶ ነበር። አንድ አስራ አስር ደቂቃ መብራትና ማሽን ጠፍቶ ተኝቼ ነበር እዛ ጨለማ ውስጥ ሳልሞት። ማሽን የለም፣ በቂ ሐኪሞች የለም፣ ዶክተር ወደ እኛ ሀገርም ሆን በየዞናችን በየሀገራችን የለም የለም፣ ማገኘት አክም የለንም። ያ ደግሞ ይሄ በሽታ ተራጭቷል እዚህ ውስጥ ትንሽና ትልቅ ውስጥ ወርሰዋል። በቃ ተወረስ ይመለም በሽታን ያጠቃናት ሰውም ደግሞ እያጠቃን እኮ ነው። መንግስት ለምን ያህል መንግስት ትኩረት አድርጎ በየአለበት ቦታ ይሄ ማሽንም ቢተከልብን መድኃኒት ራሱ ክኒን በክኒን አቅም አናገኝም። ትልቅ ሆስፒታል ነው የተባለበት ቦታ አናገኝም። እኛ ማገኘት አልተቻለም። ምንም አንድ ነገር የለንም እኮ። ስለዚህ እኛ በጣም ተቸግረናል። በሽታ የሚቻል የሰው አፍ የሚቻል ኑሮ የሚቻል ስንመጣ ደግሞ ስቃይ እያገላመጡን በስድስት ወር እየተቀጠረ በአስር ወር እየተቀጠረ ምንድን ነው ብዬ ጠየቅኩት። እኔ ዶክተሩን ራሱ ለምንድን ነው እንድንርቀው እኔ ደግሞ እየፈሰሰ ነው ለምስ እኛ አምስት ሰው ብቻ ኮንም አምስት ሰው ለስንቱ ይደረሳል ተሸግረው ነው ብሎ መልስ መለሰልኝ። ምንም የለም፣ መድኃኒት የለም። ይህ በሀቅሙ ስንሰቃይ ይህ ደም ማለት ግም ነው፣ ግም ጋር ከሆነ የምንኖረው ማለት ነው። ግን እሱን አናገኝ ውሃ ትልቅ ነው በአጭሙ ሌላ ይቅር ነው። በዚህ ላይ መሚታ አናገኝም። በረንዳ ላይ ነው የምናድረው። ከሀገራችን ስንመጣ ደግሞ እየማመን እኮ ነው ትራንስፖርት መኪና ራሱ በሽተኛ ነን ካሉ አይጭንንም። እኛ በሽታ ጭነን አንዴት በሽተኞች እያል በለመና ገዘ ለምነን እነሱ ራሱ ተሳፍሮ አሳፍሮ ወደዚህ ያመጥናል።
ማን ነው ልጆችዎትን የሚጠብቅሎት እዛ?
የኔ እህት ናት። የኔ ታናሽ እህት አለች። እሷን ለምኜ እሷ ጋር ትቻት መጣሁ።
ባለቤቶት የሉ?
ባልም የለኝም፣ መሬትም የለኝም፣ ምንም የለኝም። እኔ እዚህ ሀገር ብቻ ነው አለኝ። እንጀራ እየጋገርኩ ጠላ እየጠመኩ በጉልበቴ ነው የምኖረው። እኔ ቸርችሬ ነው፣ ቸርቻሪ ነው፣ ለማኝ ነው። ከዚያ ላይ ይሄ ታምነት ልጆችን በምዬ ሜዳ አረድቼ መጣሁ።
የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ሕክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የሕክምና ባለሙያዎችን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ። ችግሩንና የተጓተቱትን ፕሮጀክቶችም አስረድተዋል። የጤና ጥበቃ ሚኒስትር ዶክተር አሚር አሚንንም ጠይቄያቸዋለሁ፣ ምላሽ ሰጥተዋል። የባለሙያዎቹን አስተያየት የባለሙያዎቹን ምላሽ ይዤ በነገው ምሽት እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችን እናልፋለን። በኦሮሚያ ክልል የተለያዩ አካባቢ የሰዎች ሞትና መፈናቀልን በመቃወም ሰልፍ ተደርጎ መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። የኦሮሚያ ክልል መንግስት በበኩሉ የሰልፈኞቹ ጥያቄ አግባብ ያለው መሆኑን ገልጾ ችግሩን ለመፍታት በጥምረት እየተሰራ መሆኑን ገልጿል። ሙክታር ጀማል ተጨማሪ ዝርዝር ይዟል።
በኦሮሚያ ብሔራዊ ክልላዊ መንግስት የተለያዩ ወረዳዎችና ከተማዎች በቅርብ በቤንሻንጉል ጉሙዝ ያሶ ወረዳና አካባቢዋ የተፈጠረውን የሰዎች ሞት እና ፖሊሶች ግድያን በተመለከተ መንግስት በአፋጣኝ እርምጃ ወስዶ ሊያስቆም ይገባል በሚል የተቃውሞ ሰልፍ ተደርጓል። ይህ የተቃውሞ ሰልፍ በቢሾፍቱ፣ ዱከም፣ አምቦ፣ የተለያዩ የወለጋ ወረዳዎችና ከተማዎች የተደረገ ሲሆን ከአምቦ ያናገርኩት ሰው የሰላማዊ ሰልፉ ሂደትና ይዘት ይነግረውኛል።
የህግ የበላይነት ይከበር፣ የፖሊሶች ግድያና የኦሮሚያ ህዝብ ከቤኒሻንጉል ጉሙዝ እየተገደሉ ያሉ ይቁም፣ ከየቦታው እየተፈናቀለ ያለው የኦሮሞ ህዝብ እንዳይፈናቀል ህዝቡን እንዳይፈናቀል እሱ መንግስት እንዲያስቆምልን፣ መጨረሻ ላይ ደግሞ አፋን ኦሮሞ የስራ ቋንቋ እንዲሆን። ይሄ ነው የኛ ጥያቄ። እንግዲህ ባጭሩ ይሄን ነው ህዝቡ ሙሉም
የጠየቃችሁትን ጥያቄ በተመለከተ መልስ የሰጣችሁ የመንግስት አካል አለ ወይ? ሰልፉስ በምን አይነት መንገድ ነው የተጠናቀቀው?
መንግስት ሰራተኛ እንዳለም ጥያቄ ውስጥ አለ። ማንም በዚህ ሰዓት መልስ ሰጪ የለም። ሁሉም ጠያቂ ስለሆነ ማንም መልስ አልሰጣቸው። ህዝቡ እንዳለ ሰላማዊ ሰልፉን ድምፁን አሰምቶ በስርዓቱ ምንም ድንጋይ የለም፣ ምንም መወርወር የለም። በጥሩ ሁኔታ ድምፁን ብቻ ነው አሰምቶ የገባው። አሁን መልስ ነው የሚጠብቀው ከመንግስት።
ዋናው ትኩረት የሆነው በተለይ በቤኒሻንጉል ጉሙዝ እና ኦሮሚያ ብሔራዊ ክልላዊ መንግስት አጎራባች አካባቢዎች ብሎም በቤኒሻንጉል ክልል ከማሺ ዞን ኢያሶ ወረዳ የሰው ህይወት ህልፈትና መፈናቀልን መንግስት በአስቸኳይ እንዲያቆም፣ በተለያዩ አካባቢዎች የተደረጉ ሰላማዊ ሰልፎች በተመሳሳይ ሁኔታ ጥያቄ አቅርበዋል። ይህንን በተመለከተ ባለፈው ቅዳሜ የብሔራዊ ጸጥታ ምክር ቤት የፌዴራል ጸጥታ አካላት በኦሮሚያና ቤኒሻንጉል ጉሙዝ ክልሎች አዋሳኝ አካባቢ የተፈጠሩትን ችግሮች ለማረጋጋትና የህግ የበላይነትን ለማስከበር ወደዛው እንዲሰማራ ወስኗል። የፌዴራል አካላቱም ጸጥታን ከማስከበርና የህግ የበላይነትን ከማስጠበቅ ጎን ለጎን የተፈናቀሉ ሰዎችን የማቋቋም ግዴታም ተሰጥቷቸዋል። በክልሉ የተለያዩ አካባቢዎች የተደረጉ ሰላማዊ ሰልፎችን በተመለከተ ያናገርኳቸው የኦሮሚያ ብሔራዊ ክልላዊ መንግስት የኮሙኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው የህዝቡ ጥያቄ አግባብ ያለው መሆኑንና መንግስትም ለመመለስ እየተጋ መሆኑን ገልጸዋል።
ዛሬ በኦሮሚያ ክልል የተለያዩ አካባቢዎች የተካሄደውም ሰላማዊ ሰልፍ የዚህ ድርጊት አድራጊዎች ለህግ ቅረቡ፣ ግድያ ይቁም፣ የሰዎች መፈናቀል ይቁም የሚል ነው። ይህንን መንግስት ያውቃል። ህዝቡን ጥያቄ ትክክለኛ ጥያቄ ነው ብሎ ያምናል። ዋናው ነገር መንግስት ይህን ችግር ለመፍታት ባለፉት ጊዜያትም ሰፊ ስራ እየሰራ ነው የሚገኘው። አሁንም የፌዴራል መንግስት፣ የፌዴራል ጸጥታ አካል የሁለቱን ክልል ችግር በዘላቂነት ለመፍታትና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና ሰላም እንዲረጋገጥ በግድያና በሰዎች መፈናቀል ሂደት ድርሻ ያላቸው በቀጥታም ሆነ በተዘዋዋሪ የተሳተፉ አካላትን ለህግ ለማቅረብ ሰፊ ስራ ይገኛል። እስካሁኗ ሰዓት ይህን መረጃ እስከምሰጥበት ሰዓት ከ200 በላይ ተጠርጣሪዎች በፌዴራል መከላከያ እና ፖሊስ ኃይል በቁጥጥር ስር ውለው ጉዳያቸው የሚታይ ይሆናል። መንግስት የሚያዳግም እርምጃ ለመውሰድ ሰፊ ስራ በመስራት ላይ ይገኛል። ስለዚህ ህዝቡም ይህንን በመገንዘብ እገዛ ማድረግ አለበት። ተጠርጣሪዎች በህግ ጥላ ስር እንዲሆኑ ጥቆማ በመስጠት የጸጥታ አካል በመደገፍ እና ችግሮቹ ዘላቂ መፍትሄ በሚያገኙበት መንገድ የሚሰሩ ስራዎችን በመደገፍ እና በመተባበር ለውጡ እንዲቀጥል፣ ሰላማዊ እንቅስቃሴ ወደ ነበረበት ቦታ እንዲመለስ፣ የተፈናቀሉ ዜጎችም ወደ ነበረበት ቦታ ተመልሰው ሰላማዊ ኑሯቸው መቀጠል እንዲችሉ መንግስት የሚያደርጋቸውን እንቅስቃሴዎች በመደገፍ እና በመርዳት ህዝቡም የበኩሉ ሚና መጫወት አለበት ብለን በዚሁ አጋጣሚ መልስ ማስተላለፍ እንፈልጋለን።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
Just a little bit.
በፕሮግራማችን መግቢያ ላይ ያስተዋወቅናችሁን የቲቦር ናጂ የኤርትራ ጉብኝትን የተመለከተ ዘገባ በምሽቱ የአማርኛ ፕሮግራማችን እንድትከታተሉ እንጋብዛለን። እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል።
ፕሮግራማችንን በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ይህም ስናስተናግዳችሁ ያመሸነው ደግሞ የመስታወት አድራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
በነገ ጉዞ እንገናኝ።
Radio Sagale Americati.